Voice of America. ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ፣ በ25 ሜትር ባንድ በ12040 ኪሎ ሄርትስ፣ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ሬዲዮ የአርብ ሰኔ 4 2013 ዓ.ም ፕሮግራማችንን እናቀርባለን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ሳየ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ ብሔራዊ ምርጫ ቦርድ የደቡብ ምዕራብ ኢትዮጵያ ውሳኔ ሕዝብ እንዲራዘም ወሰኑን የዳውሮ ዞን የኮንታ ልዩ ወረዳ አስተዳደር፣ የምዕራብ ኦሞ ዞን አስተዳደርና የውሳኔ ሕዝብ አስፈጻሚ ኮሚቴ ተቃወሙ። የድምጽ መስጫው ቀን ተራዝሟል መባሉ ያልታሰበና ዱብዳ ነገር በመሆኑ በህዝብ ዘንድ ቅሬታ ፈጥሯል ሲሉ ለአሜሪካ ድምጽ የተናገሩት የአካባቢው የመንግስት አካላት ምርጫው ቀደም ሲል በተያዘው የጊዜ ሰሌዳ መሰረት እንዲከናወን አሳስበዋል። ውሳኔ ህዝብ በሚከናወንባቸው የምርጫ ክልሎች በጸጥታ ችግር የተነሳ ድምጽ የማይሰጥባቸው የምርጫ ክልሎች በመኖራቸው ህዝበ ውሳኔው ከሌሎች የምርጫ ክልሎች ጋር ጳጉሜ 1/2013 ዓመተ ምህረት ይከናወናል የሚል ውሳኔ ማስተላለፉ ተዘግቧል። በመጽሔት ክፍለ ጊዜ ዝርዝሩ ይቀርባል። በትግራይ ክልል መቀሌ ከተማ ከአንድ ዓመት በላይ ተቋርጦ የቆየው ትምህርት በዚህ ሳምንት መጀመሩን የክልሉ የትምህርት ቢሮ ገለጸ። የትግራይ ክልል የትምህርት ቢሮ ምክትል ኃላፊ ወይዘሮ አስቴሪት ባረክ ሁሉም ትምህርት ቤቶች ዝግጁ ሆነው መከፈታቸውን ለቪኦኤ ገልጸዋል። ይሁን እንጂ ክልል ውስጥ ባለው የጸጥታ ችግር ምክንያትና ለረጅም ጊዜ ተዘግቶ በመቆየቱ የትምህርት ገበታቸው ላይ እስካሁን የተገኙት ተማሪዎች ቁጥር እጅግ አነስተኛ መሆኑን አክለው ገልጸዋል። በዚህም ላይ ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ ይደመጣል። የሰባቱ የዓለም ባለጸጋና ዲሞክራሲያዊ ሀገሮች ስብስብ የቡድን ሰባት የመሪዎች ጉባኤ በዛሬው ዕለት በብሪታንያዋ ኮርንዎል ከተማ ላይ ተከፍቷል። መሪዎቹ ዓለም አቀፉን ጸረ ኮቪድ-19 ዘመቻ ለመምራትና የተሻለ አረንጓዴ ልምላሜን፣ ብልጽግናና ፍትሃዊነት የተላበሰች ዓለምን መልሶ ለመገንባት ትልማቸውን ይዘው ተሰባስበዋል። በብሪታንያ አስተናጋጅነት በተከፈተው ጉባኤ የካናዳ፣ የፈረንሳይ፣ የጀርመን፣ የኢጣሊያ፣ የጃፓንና የዩናይትድ ስቴትስ መሪዎች ተገኝተዋል። ሌሎችም እንግዶች የአውሮፓ ህብረት ተወካዮች፣ የአውስትሬሊያ፣ የደቡብ አፍሪካና የደቡብ ኮሪያ መሪዎች የተገኙ ሲሆን የህንዱ ጠቅላይ ሚኒስትር በርቀት በቪዲዮ አማካይነት ይካፈላሉ። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን መደበኛ ጉባኤውን ሲከፍቱ ባሰሙት ንግግር በርግጥም ይህ እጅግ አስፈላጊ ጉባኤ ነው። ከወረሽኙ ተመክሯችን በመማር የፈጸምናቸውን ስህተቶች የማንደግም መሆናችንን ማረጋገጥ ይኖርብናልና ባለፈው የአንድ ዓመት ተመንፈቅ ጊዜ ስህተት ለመስራታችን መቼም ጥርጥር የለውም ብለዋል። ያለፉት የቡድን ሰባት የመሪዎች ጉባኤዎች በተንደላቀቁ ድግሶች፣ ብዛት ባላቸው ተሳታፊዎችና ጋዜጠኞች የታጀቡ እንደነበሩ ሲታወስ የዘንድሮ ግን የሚካሄደው በኮቪድ-19 ምክንያት በእጅጉ በተገደበ ሁኔታ ነው። ለታዳሚው የአፍና አፍንጫ ጭንብል መጠቀምና በየቀኑ የኮሮና ቫይረስ ምርመራ ማካሄድ እንዲሁም ሌሎችም የጤና ጥበቃ ደንቦች ስራ ላይ የዋሉበት ጉባኤ የኮቪድ-19 ወረርሽኝ ያስከተለው ቀውስ አለማክተሙን ፍንትው አድርጎ የሚያስታውስ ነው ተብሏል። የቡድን ሰባት ጉባኤ በምሽቱ አብይ ርዕስ ዝርዝሩ ይቀርብበታል። የሰባቱ የዓለም እጅግ ባለጸጎች የቡድን ሰባት አባል ሀገሮች ለባለዝቅተኛና መካከለኛ ገቢ ሀገሮች 1 ቢሊዮን ክትባቶችን እንደሚለግሱ በዛሬው ዕለት ይፋ አድርገዋል። ዩናይትድ ስቴትስ 500 ሚሊዮን ብሪታንያም 100 ሚሊዮን ክትባቶችን እንሰጣለን ሲሉ ቀደም ብለው ቃል ገብተዋል። የብሪታንያው ጠቅላይ ሚኒስትር ይህንን ያስተዋወቁት ትናንት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ለቡድን 7 አባል ሀገራት የመዋጮ ግማሽ የሚሆነውን 500 ሚሊዮኑን የፋይዘር ክትባቶችን እንለግሳለን ካሉ በኋላ ነው። ፕሬዝዳንት ባይደን ከዓለም አቀፍ አጋሮቻችን ጋር ሆነን በመስራት ዓለም ከወረርሽኙ እንዲላቀቅ እንመራለን ሲሉ ተናግረዋል። በተሳካው የክትባት መርሃ ግብር ምክንያት አሁን ላይ ክትባት ለሚያስፈልጋቸው ሀገሮች ማጋራት የምንችለው ብዙ ክትባት አለን ያሉት የብሪታንያው ጠቅላይ ሚኒስትር ይህንንም በማድረጋችን ወረርሽኙን ጨርሶ ለማስወገድ ትልቅ እርምጃ ተራምደናል ብለዋል። ዩናይትድ ስቴትስ ከመጪው ነሐሴ ወር ጀምሮ ክትባቶቹን መላክ ትጀምራለች ያሉት ፕሬዝዳንት ባይደን አምራቹ ድርጅት ክትባቶቹን እንደለቀቀ በቶሎ ይላካሉ ነው ያሉት። ፕሬዝዳንቱ አክለውም 200 ሚሊዮን ክትባቶች እስከ ጎርጎርሳውያኑ 2021 ማብቂያ፣ 300 ሚሊዮኑ ደግሞ በቀጣዩ 2022 እንደሚሰጥ አስታውቀዋል። ባይደን የልገሳ በልዋጩ ምንም የሚጠይቀው ነገር የለም ብለዋል። የተቀሩት የቡድን 7 አባል ሀገሮች ምን ያህል ክትባት ለሌሎች እንደሚያዋጡ የሚታወቅ ነገር የለም። አብዛኞቹ ሀገሮች ክትባቱን ለህዝባቸው ማዳረሱ ላይ በተለያየ አቋም ላይ የሚገኙ ሲሆን ጃፓንና ካናዳ እስካሁን 10% የሚሆነውን ህዝባቸውን ብቻ በማዳረሳቸው ለጋሽ ለመሆን የሚያስችላቸው አቋም ላይ እንደሌሉ ተነግሯል። ዩናይትድ ስቴትስ ክትባቶቹን ለመለገስ በገባችው ቃል ኪዳን አማካይነት ከዚህ ቀደም ክትባቶቹን እየሰበሰበች ያከማቸች ነው ከሚለው ወቀሳ እንደምትገላገል ተስፋ ጥላበታለች። ይበዚህ እንዳለ ዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከሉ ሲዲሲ በሀገሪቱ 10 ወረዳዎች ላይ አትኩሮ ባጠናቀረው አዲስ ሪፖርት በአውሮፓውያን ባለፈው 2020 ዓመተ ምህረት ከመጋቢት እስከ ግንቦት ወር በነበረው ጊዜ ከቀደሙት 2 ዓመታት ጋር ሲነጻጸር በኮቪድ-19 ወረርሽኙ ምክንያት መደበኞቹን የበሽታ መከላከያ ክትባቶች የተከተቡ ሕፃናትና ታዳጊ ልጆች ቁጥር በእጅጉ ማሽቆልቆሉን አሳሰበ። በዚህም የተነሳ አለ ሲዲሲ ሕፃናቱና ታዳጊዎቹ ልጆች ለመከላከል ለሚቻሉ እንደ ኩፍኝና የልጅነት ልምሻ ፖሊዮ የመጋለጥ አደጋ ተደቅኖባቸዋል። ከዚያ በቀጠሉት ከሰኔ እስከ መስከረም በነበሩት ወራት ውስጥ መደበኛ ክትባቱን የወሰዱ ሕፃናት ቁጥር ጨምሮ የታየ ቢሆንም ቀደም ባለው ጊዜ ያልተከተቡትን ባዳረሰ መጠን እንዳልሆነ ሲዲሲ አያይዞ ጠቁሟል። ሲዲሲ በዚህ አዲስ ጥናታዊ ሪፖርቱ የጤና ጥበቃ ተቋማት ያሏቸውን ታካሚ ሕፃናት በሙሉ የመደበኛ ክትባት ማስረጃዎቻቸውን ተከታትለው በጊዜው ያልተከተቡ ካሉ ቤተሰቦቻቸውን በማሳወቅ እንዲከተቡ ያደርጉ ዘንድ አሳስቧል። የዩናይትድ ስቴትስ የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል መሰረት በዓለም ዙሪያ የኮሮና ቫይረስ ተጋላጮች ቁጥር ዛሬ ወደ 175 ሚሊዮን ተጠግቷል። አሁንም በቫይረሱ ተጋላጭ ብዛት ትልቁን አሃዝ በያዘችው በዩናይትድ ስቴትስ 33.4 ሚሊዮን ሲሆን ቁጥሩ እጅግ እየጨመረ በሚገኝበት በህንድ ከ29 ሚሊዮን እንዳለፈ መረጃው ያሳያል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ናይጄሪያ ትዊተርን ከሀገሯ ማገዷን ዩናይትድ ስቴትስ አወገዘችው። የማህበራዊ መገናኛው ትዊተር የናይጄሪያው ፕሬዝዳንት መሐማዱ ቡሃሪ በገጻቸው ያሰፈሩትን ጽሑፍ ማንሳቱን ተከትሎ የናይጄሪያ መንግስት የወሰደውን እርምጃ ዩናይትድ ስቴትስ በዲሞክራሲ ስርዓት ውስጥ ቦታ የሌለው ብላ አውግዛዋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትናንት ባወጡት መግለጫ ናይጄሪያ እገዳዋን እንድትሰርዝ ጠይቀዋል። የመናገር ነጻነትና በኢንተርኔት መረብም ሆነ በሌሎች መንገዶች አማካይነት የመረጃ ተደራሽነት ለአንድ ሀገር ብልጽግናና ዲሞክራሲ መሰረቱ ናቸው ብለዋል ኔድ ፕራይስ። የናይጄሪያ መንግስት በትዊተር ላይ የወሰደውን እርምጃና በማህበራዊ መገናኛው ሲጠቀሙ የሚገኙ ናይጄሪያውያን ይታሰራሉ፣ ይከሰሳሉ ብሎ ማስፈራራቱን ዩናይትድ ስቴትስ እንደምታወግዝ ኔድ ፕራይስ አሳስበዋል። በተጨማሪም የናይጄሪያ የቴሌቪዥንና የራዲዮ ስርጭት ኮሚሽን ጋዜጠኞች በትዊተር እንዳይጠቀሙ ትዕዛዝ መስጠቱ ዩናይትድ ስቴትስን ያሳሰበ አድራጎት ነው ብለዋል። ከአሁን ቀደምም ዩናይትድ ስቴትስ ባለፈው ሳምንት መጨረሻ ከአውሮፓ ህብረት፣ ከብሪታንያ፣ ከአየርላንድ እና ከካናዳ ጋር ሆና የናይጄሪያን ድርጊት እንዳወገዘች ይታወሳል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ 15 መቀመጫዎች ላሉት ለድርጅቱ የጸጥታ ጥበቃ ምክር ቤት መደበኛ ያልሆኑ አባል ሀገሮችን ዛሬ ይመርጣል። አልቤኒያ፣ ብራዚል፣ ጋቦን፣ ጋና እና የተባበሩት አረብ ኤሚሬቶች ለሁለት ዓመታት የምክር ቤቱ አባላት ለመሆን ያለ ተፎካካሪ በእጩነት ቀርበዋል። በመጨረሻም ዜና እረፍት። አንጋፋው የኢትዮጵያ ቋንቋዎችና የስነ መለኮት ሊቅ ፕሮፌሰር ጌታቸው ኃይሌ በ90 ዓመታቸው ከዚህ ዓለም በሞት ተለይተዋል። ፕሮፌሰር ጌታቸው ከ1950 እስከ 1960ዎቹ በአዲስ አበባ ዩኒቨርሲቲ በሴማዊ ቋንቋ ጥናት በአማርኛ፣ በግዕዝ፣ ስነ ጽሑፍና ሰዋስው በመምህርነት ያገለገሉ ሲሆን ደቂቀ እስጢፋኖስ፣ አንዳፍታ ላውጋችሁ፣ ስለ ግዕዝ ስነ ጽሑፍ የተሰበሰቡ አንዳንድ ማስታወሻዎች፣ ባህረ ሐሳብን ጨምሮ አያሌ መጽሐፍትን ለንባብ ያበቁ ናቸው። ፕሮፌሰር ጌታቸው ኃይሌ በሀገራዊ ጉዳዮች በሚሰጡትም በሳል ሐሳብና ትችት ይታወቃሉ። ፕሮፌሰር ጌታቸው በህይወት ዘመናቸው ላበረከቷቸው ታላላቅ ስራዎች ከተለያዩ ተቋማት በርካታ ሽልማቶችን የተቀበሉ ናቸው። በአውሮፓውያን 1987 የብሪቲሽ አካደሚ አባልነት የተሰጣቸው ሲሆን በኢትዮጵያ ጥናቶችና በሴማዊ ቋንቋዎች ምርምር በሚታወቁት በእንግሊዛዊው ምሁር ኤድዋርድ ኡለንዶርፍ ስም የተሰየመ ሜዳሊያ ተሸልመዋል። በ1988 የላቀ ስራ ላበረከቱ ግለሰቦችና ተቋማት እውቅናና ድጋፍ የሚሰጠው የስመጥሩ የመካርተር ፋውንዴሽንን ሽልማት አሸንፈዋል። በ1995ም በኢትዮጵያውያን የተቋቋመው ማህበረ ግዩራን ዘረ ኢትዮጵያ ከምስጋናና ከአድናቆት ጋር ሽልማት ሰጥቷቸዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ጤና ይስጥልኝ።
ቆንጂትን ለዜናው እናመሰግናለን። አድማጮች፣ በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ amharic.voa.news.com፣ በፌስቡክ ደግሞ @voaamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው ስልክ ቁጥራችን 202-205-9942 ነው፣ የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። በእንግሊዝ ኮርንዌል በሚደረገው የቡድን ሰባት ሀገራት ጉባኤ መክፈቻ ዋዜማ ዕለት ቀደም ሲል ሲዘዋወር የነበረውን መረጃ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በይፋ አረጋግጠዋል። አስተዳደራቸው ለ92 ዝቅተኛና መካከለኛ ገቢ አላቸው ለተባሉ ሀገራት 500 ሚሊዮን የሚሆን የፋይዘር የኮቪድ-19 ክትባት እንደሚለግስ ተናግረዋል። ከፕሬዚዳንቱ ጋር አብራ የተጓዘችው የዋይት ሀውስ ቤተ መንግስት የአሜሪካ ድምፅ ዘጋቢ ፓትሲ ውዳክስዋር ያጠናቀረችውን ዘገባ ሀብታሙ ስዩም ያሰማናል።
የዚህን ዓመት የቡድን ሰባት ሀገራት ጉባኤ ከሚመሩት የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ጋር የነበራቸውን ንግግር ተከትሎ ፕሬዚደንት ባይደን የላቀውን ዜና አብስረዋል። ዩናይትድ ስቴትስ ግማሽ ቢሊየን ፋይዘር የኮቪድ-19 ክትባትን ትገዛለች። ቫይረሱን በመዋጋት ረገድ አንገብጋቢ ሁኔታ ላይ ላሉ ወደ 100 ለሚጠጉ ሀገራትም ትለግሳለች ነው ያሉት። እስከ ጎረጎሳውያኑ 2021 ማክተሚያ ድረስ 200 ሚሊዮን የፋይዘር ክትባቶች ይዳረሳሉ። ቀሪው 300 ሚሊዮን ደግሞ በቀጣይ ዓመት ሰኔ ላይ ይከፋፈላል። ዩናይትድ ስቴትስ በወሩ መጨረሻ ላይ ለማድረስ ቃል ከገባችው የ80 ሚሊዮን ክትባት ድጋፍ ላይ ተጨማሪ ነው።
Our vaccine donations don't include pressure for favors or potential concessions.
የክትባት ልግስናችን ድጋፍን ለማግኘት ጫና መፍጠርን አለያም ተሸናፊነትን መቀበልን የሚያካትት አይደለም። ይህንን የምናደርገው ሕይወትን ለማዳን ነው፣ ይህንን ወረርሽኝ ለመግታት ነው ያሉት ባይደን የቀንደኛ ኢንዱስትሪያሊስት ሀገራት ስብስብ በሆነው በቡድን ሰባት ሀገራት ጉባኤ ዋዜማ እቅዳቸውን ይፋ ማድረጋቸው የሀብታም ሀገራት ስብስብ የሆነው ቡድኑ ፈለጋቸውን እንዲከተል የሚገፋፋ ነው። ባይደን ሀገራቸው ክትባትን ለራሷ ብቻ ታከማቻለች የሚለውን ክስም ውድቅ አድርገዋል።
He's trying to signal that America isn't intensely parochial and inward
አሜሪካ በእጅጉ ውስን እይታ ያላትና ራስ ተኮር የሆነች ሀገር ዓለም ሆኗል ለማሳየት እየጣሩ ነው። ይሄ በትራምፕ ዘመን ብቻ ሳይሆን ዩናይትድ ስቴትስ ለብዙ ጊዜ ክትባቱን ባላጋራችበት የወረርሽኙ ወቅትም አሳሳቢ የነበረ ጉዳይ ነው። ስለሆነም ይሄንን ለማድረግ የመሪነትን ሚና ለመውሰድ ዓለም አቀፍ ጫና ባይደን ደርሶባቸዋል።
የሰማችኋቸው ሌዝሊ ቬንጃ ሙቪን ነው። ቻትሃም በተሰኘው የውጭ ጉዳይ ተቋም የአሜሪካ መርሃ ግብር ኃላፊ ናቸው። ፕሬዚደንት ባይደን ይህንን ይፋ ባደረጉ በሰዓታት ውስጥ እንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ሀገራቸው በትንሹ 100 ሚሊዮን ትርፍ ክትባት እንደምትለግስ ቃል ገብተዋል። ዛሬ አርብ በተጀመረው የቡድን ሰባት ሀገራት ጉባኤ ላይ አባላት በቢሊዮን የሚቆጠር ክትባት ለመለገስ እንደሚስማሙም ጆንሰን ይጠብቃሉ። የለውጥ አቀንቃኞች የባይደንን እርምጃ በበጎ የተቀበሉት ቢሆንም ሀብታም ሀገራት ዓለምን ለመከተብ ተጨማሪ እርምጃዎችን እንዲወስዱ ይፈልጋሉ። በተለይ ደግሞ ከሚያስፈልጋቸው በላይ ክትባት ያከማቹ ሀገራት። ቶማስ ሃርት ዋን የተሰኘው ድህነትና ተላላፊ በሽታዎችን ለመግታት የሚሰራው ተቋም ኃላፊ ናቸው።
Of course, countries have an obligation to really accelerate the vaccination programs of their domestic populations.
ሀገራት ለራሳቸው ህዝብ የክትባት መርሃ ግብሮችን የማፋጠን ግዴታ አለባቸው። አንዳንድ ሀገራት ከሚያስፈልጋቸው በላይ የግዢውን ፈጽመዋል። የተረፋቸውን በእጅጉ ወደሚያስፈልጋቸው ሀገራት የሚያሸጋግሩበት ሁኔታ ላይ መደራደር አለባቸው። የቡድን ሰባት ሀገራት በአፋጣኝ መስማማት የሚገባቸው በዚህ ጉዳይ ላይ ነው ነው ቶማስ። እነዚህ ክትባቶች ለሀገራቱ የሚዳረሱት ኮቫክስ በተሰኘው የተባበሩት መንግስታት ድርጅት የክትባት ማዳረሻ መረብ አማካኝነት ነው። ይህ እርምጃ የአሜሪካ ታክስ ከፋዮችን 3.5 ቢሊዮን ዶላር ያስከፍላቸዋል። 2 ቢሊዮን ዶላሩ ለኮቫክስ ቃል በተገባው የቀደመ የገንዘብ ድጋፍ በኩል ይሸፈናል።
አብታሙና መሰግናለን። አሁን ስለ አማራ ክልል ተፈናቃዮች ጉዳይ። የክረምቱ እርሻ ጊዜ ሳይጠናቀቅ ከተለያዩ የኢትዮጵያ ክፍሎች ተፈናቅለው ደቡብ ወሎ የሚገኙ የአማራ ተወላጆችን ቀድሞ ወደ ነበሩባቸው ቀዬዎቻቸው እንዲመለሱ ለማስቻል የተለያዩ ስራዎችን እያከናወኑ መሆናቸውን የአማራ ክልል ርዕሰ መስተዳደር አገኘሁ ተሻገር ዛሬ ገልጸዋል። ርዕሰ መስተዳደሩ ተፈናቃዮቹ የተጠለሉባቸው ቦታዎች ድረስ ሄደው አነጋግረዋቸዋል። መስፍን አራጌ ዝርዝሩን ይዟል።
ርዕሰ መስተዳድሩ ዛሬ በደቡብ ወሎ ዞን ኩታበር ወረዳ በሚገኝ ጊዜያዊ መጠለያ ካምፕ የሰፈሩ ተፈናቃዮችን ጎብኝተው ነበር። ተፈናቃዮቹ ከመንግስትና ከህዝብ የተደረገላቸውን እገዛ አድንቀው በተወሰኑ ጊዜያት በሚሰፈርልን አነስተኛ ቀለብ ስራ ከምንቆይ በዘላቂነት የምንቋቋምበት መንገድ ይመቻች የሚል ጥያቄ አንስተዋል።
አሁን ይህ ህዝብ እየተረዳ አይኖርም እና መንግስት የምን ያህል ዘለቄታ ወደፊት ያለው ነገር ምንድን ነው? ምንስ ይዞልናል? ይህ ህዝቡም የመንግስቱም እርዳታ አሁን በቂምና እንትን ላይ ሆን ይችላል። ወዲያት ምን ተይዞልናል? ይሄ ሁሉ ካምብ ተቀምጦ ሳልተንቀሳቀስና ካልሰራ እንዴት ነው የሚሆነው?
በዲሴ ዙሪያ እርዳታ፣ በዘመድ እርዳታ፣ ወገን እርዳታ። ወገን ደግሞ የኛ መንጣት በእንባ ያለቀሰን ተቀብሎናል። ግን ተመንግስት እንኳን ይረዳንም እስከዚህም ነው። አሁንም ለወደፊት መንግስት ምን አየልን? የሚታየው ልጅ፣ ወጣት፣ ሴት፣ ገበሬ ይሁላ እንደምን ይኖራል? አርሶ አደር ነበር። አሁን ግን በምን ላይ ይኖራል የሚለውን መንግስት ደግሞ ትኩረት አድርጎ ሊመለከተን ጥሩ ነበር።
እንደ ዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት ኃላፊ መሳይ ማሩ ገለጻ በዞኑ 21683 ተፈናቃዮች አሉ። ከነዚህ ውስጥ 3150 በሰባት ጊዜ መጠለያ እንዲሰፍሩ ተደርገዋል። ቀሪዎቹ በዘመድ ቤት ተጠልለው ጥቂቶቹም በራሳቸው ተከራይተው የሚኖሩ እንዳሉ ተነግሯል። ማስተባበሪያ ጽፈት ቤቱ ተፈናቃዮቹን ለመንከባከብ ጥረት ቢደረግም የመድኃኒት አቅርቦት እጥረት እንዳለ፣ የዕለት እርዳታም በወቅቱ እንደማይቀርብ ለርዕሰ መስተዳድሩ አስረድተዋል።
የዕለት እርዳታውን በተመለከተ መቆራረጥ አለ። ዛሬና መካነ ኢየሱስ ላይ ችግር የለም። ከጃሪና መካነ ኢየሱስ ውጭ አለው ግን የለተባታ መቆራረጥ አለ። እዚህ ካምፕ ላይ ድሮስት እንደመጣችሁ ለማቅረብ ጥረት አድርገናል። ሚያዝያ ወር ላይ ግንቦት ወር ላይ ቶታል ያላቀረብን አሁን ሰኔ ላይ ገብተናል። ስለዚህ ቀጣይ የሚኖረው የክረምት ወቅት ስለሆነ እንደሚለት እርዳታው በተቻለ መጠን በወቅቱ ሊመጣና ሊደርስ የሚችልበት ሁኔታ ቢፈጠር እንደኔ መልካም ነው ነው።
ርዕሰ መስተዳድሩ የተነሱትን እጥረቶች ለማሟላት እንደሚሰራ አረጋግጠዋል።
ይቀለብ የመሳሰሉት ጉዳዮች አሁንም እንደሄድኩ ይህንን የሚመራውን መስሪያ ቤት በአስቸኳይ ወደ ቦታው መጥቶ ጉለቱን እንዲሞላ ቀጣይን የሚያስፈልጉ ድጋፎች እንዲያደርግ እናደርጋለን። መድኃኒት እጥረቱን በአስቸኳይ እንፈታለን። አሁኑ በዚህ ሁለት ቀን መድኃኒት እጥረት እንፈታለን። ሕክምና በነጻ ነው የሚሰጣቸው። ለሕፃናት መደረግ ያለባቸው ነገሮች እንዲደረጉ አስፈላጊውን ድጋፍ እንሰጣለን። እንደዚህ እንደናንተ ደግሞ ሌሎችን አካባቢዎች ድን እየጎበኘን ያለባቸውን ችግር እንፈታለን።
ይሁን እንጂ እንዳርጎባ ባሉ ወረዳዎች ላይ የሰፈሩ ተፈናቃዮች የመጠለያ አቅርቦት አላገኙም፣ ለከፋ ረሃብ ተጋልጠዋል የሚሉና በማህበራዊ ድረገጽ በፎቶ ተደግፈው የወጡ መረጃዎች በአካባቢው የመነጋገሪያ ርዕስ ሆነው ነበር። ችግሩ እንዳለ ቢታወቅም ነገሮች እንዲጋነኑ ተደርጓል ሲሉ ይመለሳሉ የዞኑ ዋና አስተዳዳሪ ሰይድ መሐመድ።
ቡድን ልከናል አጣርተናል። ተወሰነ ህጻናት አሟቸው ስለነበር ቆላው ደግሞ ወደ አፋር የተጠጋ ጋር ከመሆኑ ጋር ተያይዞ በጣም በረሃማ ስለሆነ ቀላይ ህጻናት ሲተኙ በጣም የተጎሳቆሉ፣ የተቸገሩ፣ የተራቡ አማራጭ የሌላቸው አይነት እንዲመስሉ ሆኖ ተነስቷል እንጂ በተጨባጭ የሚበላ የሚጠጣ ስለጠፋ አይደለም። እንኳን ስ ይህን ያህል ህዝብ አንድ ካምፕ አስገብቶ አይደለም በራሱ በተለያየ መንገድ እንደዚያ ነገሮች ሊያጋጥሙ ይችላል እና ከሆነው በላይ ረሃብ እንዳለ ችግር እንዳለ ይህንን የደረሱልን ጥሪ የሚያሰሙ ኢንፎርማል በሆነ መንገድ ወይ ደግሞ በተደራጀ መንገድ እገዛ ሳያደርጉ ለፌስቡክ ፍጆታ የሚጠቀሙ ደግሞ ውስን ሰዎች አሉ። ይህን በማህበራዊ ሚዲያ እንድታንቀሳቀሱ ወንድሞች እህቶችን ሁኔታውን ረጋ ሰከን አድርጎ ቁም ነገሩን ሳንስት ብንዘግበው መልካም። የህዝባችን መጎዳት እኛ መጎዳት ነው። ማህበራዊ ሚዲያ ላይ እንደምዘግቡ ወንድሞች እህቶች ችግሩ በሆነ ልክ ማንሳታችሁ ማስታወሳችሁ መሞገታችሁን ግን አፕሪሼት አደርጋለሁ። እኛም ወርደን መፍትሄ እንሰጣለን።
ለአርጎባ ተፈናቃዮች መጠለያ ግንባታ መንግስት አስፈላጊውን ድጋፍ እንደሚያደርግ ርዕሰ መስተዳድሩ አረጋግጠዋል። ከተፈናቃዮቹ ጋር የሰዓታት ቆይታ ያደረጉት አቶ አገኘው መፈናቀሉም ሆነ የሰላም እጦቱ የተዛባ ትርክት ያስከተለው ችግር ነው ይላሉ።
እናንተም እንደምታውቁት ኦሮሚያ ስትኖሩ የኦሮሞ ህዝብ ወንድማችን ታች ነው። አብራችሁ የኖረ ነው። አብራችሁ እየሞተ፣ አብራችሁ እየሰራ፣ አብራችሁ ያደገ ነው። እዚህ ያሉ ህጻናት እዛ አካባቢ ከሚኖሩ ወንድሞቻቸው ጋር አብረው መኖርን ይመርጣሉ። በቋንቋ ይግባባሉ፣ ይነጋገራሉ። አማርኛ የማይችሉ ልጆች አሉ። ለምንድን ነው ከሀገራችን ያስወጣችሁን የሚሉ የሚጠይቁን ልጆች አሉ ከህጻናት። ስለዚህ ይህ አጠቃላይ በተሰራብን ስራ የተፈጠረ ችግር ነው። በሁሉም አካባቢ እኛን የመወጠር አጠቃላይ ዘመቻ ነው። በሚሊዮኖች የሚቆጠር የወሎ የጎጃም የጎንደር ሰው ነው የሚለው የሸዋ ሰው ነው የሚለው።
የመፈናቀል ችግሩ በዘላቂነት የሚፈታው ግን እንደ ርዕሰ መስተዳድሩ አብሮነትን ማጎልበስ ይቻል ነው።
በዘላቂነት የመፈናቀልና የሞትን ችግር ለመፍታት ዋናው መፍትሄ አንድነት ነው፣ ወንድማማችነት ነው። ይህን ህዝብ የምናድነው በህዝቦች መካከል ያለውን ግንኙነት በጣም በማጥበቅ ነው። ስለዚህ ከዚህ አንጻር የምንሰራቸው ስራዎች አሉ። ሁለቱ ክልል መንግስታት በጋራ እየሰራ ነው። ከሁሉም አካባቢ የተፈናቀሉ ሰዎችን እንዲመለሱ ኦሮሚያ ክልል ከርዕሰ መስተዳድሩ ጀምሮ ዝግጁ ናቸው። ይህን ለመስራት አንድ ታስክ ፎርስ አቋቁሞ እየተንቀሳቀሱ ነው። እሱ ግንኙነት ውስጥ አስገብታችሁ ራሳችሁን ስነ ልቦታችሁን አዘጋጁ። ወደ አካባቢ ለመመለስ የሚፈልግ ሰው ሲወስን ተሽከርካሪ ይቀርባል፣ እንሰደዋል። ያልፈለገ ደግሞ ይሄኛው ኑሮ የሚመረጥ ካለ ለተወሰነ ጊዜ ብቻ ነው ማቆየት የምንችለው። መታወቅ ያለበት ነገር በሰፈራ ጣቢያ በካምፕ መኖር የሚቻለው በጣም ለተወሰኑ ጊዜያት ነው።
ከኦሮሚያና ቤንሻንጉል ክልሎች የተፈናቀሉትን ጨምሮ በክልሉ ውስጥ በሰሜን ሸዋና ኦሮሞ ብሔረሰብ ዞኖች በተቀሰቀሰው ግጭት የተፈናቀሉትን ወገኖች ወደ መኖሪያ አካባቢያቸው የመመለስ ስራ መጀመሩን ያመለከቱት አቶ አገኘው በደቡብ ወሎ ዞን የሚገኙትንም ተፈናቃዮች ወደ ቀድሞ ቀያቸው ለመመለስ ስራዎች እየተሰሩ መሆናቸውን ጠቁመዋል።
እናንተ ማምረት የለመዳችሁ፣ ምርት ማፈስ የለመዳችሁ፣ ስራ መስራት የለመዳችሁ ሰዎች እጃችሁን አሳስራችሁ እዚህ ስትቀመጡ ከሁሉ በላይ የስነ ልቦና ጫናው እዚህ ላይ ነው። ስለዚህ እኔ አሁን የምነግራችሁና የምመክራችሁ ከኦሮሚያ ብሔራዊ ክልላዊ መንግስት ጋር ባደረግነው ስምምነት መሰረት አካባቢያችሁ ነፃና አስተማማኝ በሆኑት አካባቢዎች የመጣችሁ ሰዎች አንዳንዶቻችሁ በስጋት ነው የመጣችሁ፣ አንዳንዶቻችሁ በተጨባጭ ጥቃት ደርሶባችሁ ነው የመጣችሁ። ስለዚህ ሰላም የሆነበት አካባቢ ላይ ወደ ቦታችሁ እንድትመለሱ እየተነጋገርን ያለን። ይሄ ማለት እዛ አካባቢ ችግር ኑሮ ችግር ባለበት ሂዱ እያልን አይደል ሰላም መኖሩን ሳናረጋግጥ ወደ የአካባቢያቸው አንመልሳቸው። ችግር እስካለ ድረስ እዚህ ተቸግረን አብረን እየተጋገዝ እንኖራታለን እንጂ እዛ ሄዳችሁ የሆነ ችግር ይግጠማቸው አንልም። ነገር ግን የኦሮሚያ ክልል ወረዳ አመራሮችን አግኝቼ አወያይቻለሁ። ለምሳሌ አሊ ደንጎሮ ወረዳ አመራሮችን አነጋግሬያለሁ። የምስራቅ ወለጋ ዞን፣ የምዕራብ ወለጋ ዞን አመራሮችን ወረዳ አመራሮችን አግኝተን አነጋግሬያለሁ። ስለዚህ የሚሻለው ወደየ አካባቢያችሁ በፍላጎታችሁ ላይ ተመስርታችሁ እንድትሄዱ እንድታስቡ ይሄን ስራ እየሰራን መሆኑ እንድታውቁ ማለት ነው።
በተለይ የክረምቱ የእርሻ ወቅት ሳያልፍ መንግስት ተፈናቃዮች ወደ ቀያቸው እንዲመለሱ ጥረት እየተደረገ መሆኑን አውስተዋል።
አሁን ክረምት ወቅት ነው፣ ወደ እርሻ ስራ መግባት መቻል አለባችሁ። ስለዚህ ክረምቱ ሳያልፍ ቶሎ ወደ እርሻ ስራ ልትመለሱ ከሆነ ወደየአካባቢያችሁ ከየአካባቢ አመራር ጋር ተነጋግረን የምትመለሱበት ሁኔታ እያመቻቸን፣ እስከምትመለሱ ግን አስፈላጊ የመጠለያ፣ አስፈላጊ የሕክምና፣ አስፈላጊ የዕለት ድረስ ቀለ 15 ኪሎ ለሚሰጥ ለአንድ ነፍስ ዓለም አቀፍ ስታንዳርዱ 15 ኪሎ እህል ለሚሰጥ እናንተ መስፈር መርዳት የለመዳችሁ ሰዎች በ15 ኪሎ ስንዴ ልትኖራችሁ።
ችግሩም ዳግም ተከስቶ ለሌላ ሰብአዊ ቀውስ ምክንያት እንዳይሆን ግን መንግስት በትኩረት እየሰራ መሆኑን አስረድተዋል።
እነዚህ በተወሰኑ አካባቢዎች ላይ የደረሰው ችግር ደግሞ እንዳይመጣ እንዳይስፋፋ አሁንም እዛ አካባቢ ያሉ ሰዎች ተረጋግተው እንዲኖሩ ስራ እየሰራ ነው። ህግ የማስከበር ስራ እየሰራ ነው። በተለይ ይሄንን ስራ የሚፈጽመውን ጽንፈኛ ኃይል እርምጃ ለመውሰድ እየተሞከረ ነው። ከሱ ጋራ ተባብሮ የሚሰራም የውስጥ ተላላኪም እሱም ላይ እርምጃ እየተወሰደ ነው። አሁን አካባቢዎች አብዛኞቹ ሰው የሚፈናቀለባቸው አካባቢዎች ታነሷቸው አካባቢዎች ምስራቅ ወለጋ፣ ምዕራብ ወለጋ በጣም ጥቂት ቦታዎች ካልሆነ በስተቀር አብዛኛው ሰላም የማድረግ ስራ እየተሰራ ነው።
ከኦሮሚያና ከአማራ ክልል የተውጣጡ ልዑካን ቡድኖች ወደ ዞኑ የገቡ ተፈናቃዮችን ከሳምንት በፊት ጎብኝተው ነበር። ጉብኝቱ ተፈናቃዮቹ ያሉበትን ሁኔታ ለመረዳትና ተጨባጭ እርምጃ ለመውሰድ የሚያስችል እንደሆነ የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ ጠቅሰዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን እናመሰግናለን። አሁን ደግሞ ወደ ደቡብ ህዝቦች እናመራለን። የኢትዮጵያ ብሔራዊ ምርጫ ቦርድ የደቡብ ምዕራብ ኢትዮጵያ ህዝበ ውሳኔ እንዲራዘም ወሰኑን የዳውሮ ዞን የኮንቶ ልዩ ወረዳ አስተዳደር፣ የምዕራብ ኦሞ ዞን አስተዳደርና የህዝበ ውሳኔ አስፈጻሚ ኮሚቴ ተቃወሙ። የድምፅ መስጫው ቀን ተራዝሟል መባሉ ያልታሰበና ዱብዳ በመሆኑ በህዝብ ዘንድ ቅሬታ መፍጠሩን ለአሜሪካ ድምፅ የተናገሩት የአካባቢው መንግስት አካላት ምርጫው ቀደም ሲል በተያዘው የጊዜ ሰሌዳ መሰረት እንዲካሄድም አሳስበዋል። ህዝበ ውሳኔ በሚከናወንባቸው የምርጫ ክልሎች የጸጥታ ችግር የተነሳ ድምፅ የማይሰጥባቸው የምርጫ ክልሎች በመኖራቸው ህዝበ ውሳኔው ከሌሎች የምርጫ ክልሎች ጋር ጳጉሜ 1 ቀን 2013 ዓ.ም ይከናወናል የሚል ውሳኔ ማሳለፉ ተዘግቧል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝር ዘገባ አለው።
የምርጫ ቦርድን ውሳኔ ከተቃወሙ በደቡብ ክልል ለአዲስ ክልልነት ውሳኔ ህዝብ ይካሄድባቸዋል ተብሎ ከሚጠበቁ ዞኖች ውስጥ አንዱ የሆነው የምዕራብ ኦሞ ዞን አስተዳዳሪ አቶ ፋጆ ሳፊዮም ምርጫ እንዳይካሄድ የሚያደርግ ችግር እስካሁን አላጋጠመንም ብሏል።
ምርጫን የሚያደናቅፍ የጸጥታ ችግር የለም። ብዙም የታወቀ የአንዳንድ አርብቶ አደር አካባቢ ላይ እርስ በርስ የመዘራረፍ ምናምን አለ። እሱ የዛሬ ምርጫ ላይ የተፈጠረ ሳይሆን ድሮም የነበረ ነው። አልፎ አልፎ የሚኖር ነው። ምርጫ እንዳይካሄድ የሚከለክልም አይደለም። የመጨረሻ ወረዳ የሚባለው ችግር አለበት የሚባለው ሱርማ ነው። ሱርማ ላይ የመራጮች ምዝገባ 100% በተገቢ ተጠናቋል። ሁለተኛ ምክንያት ተብሎ በእኛ አካባቢ የተገለጸ መራጮች መደበኛ ምርጫ ክልል ማጀት የሚባል ምርጫ ክልል ሰው አልተመዘገበም ነው። እኛ ደግሞ እንደ ዞን የመራጮች ምዝገባ 102% ያሳካ ነው እና በእኛ በኩል ምንም የተለየ ችግር የለም።
ቅሬታቸውን ምርጫ ቦርድን ጨምሮ ለሚመለከታቸው አካላት በደብዳቤ ማሳወቃቸውም ተናግሯል።
እኛ ምርጫ እንዲካሄድ ነው ፍላጎታችን። በተቀመጠ ጊዜ ሰሌዳ ምርጫ እንዲካሄድ ነው የፈለግ ነው። የጸጥታ ችግርም ሌላም ምርጫ መከለከል ስለሌለ በተቀመጠ ጊዜ ሰሌዳ ምርጫ እንዲካሄድ ነው።
የኮንታ ልዩ ወረዳ አስተዳዳሪ አቶ ፋንታው ብላታ ደግሞ ውሳኔው አያሳምንም ብሏል።
እንደ ኮንታ ነው የምናገረው። ቀጠና ችግር፣ የአካባቢ ችግር፣ የምርጫውን ማደናቀፍ የሚችል ችግር እንደ ልዩ ወረዳ መንግስት አላጋጠመኝም። ሁሉንም ነገር በተደራጀ በተቀናጀ ስድስተኛው ሀገራዊ እና ክልላዊ ምርጫውንም በጣም ህዝብ ጋር በመቅረብ የሪፈረንደሙንም ምርጫ አስመልክቶ ህዝቡ ጋር በሚገባ በመቀራረብ በመግባባት የጸጥታውንም ፓርት በምንገባ ሰኪውር በማድረግ እየሰራ ነው ያለ ነው። በእኛ በኩል የምርጫውን እኛ እንዳናካሄድ የሚያደርግ ስጋት የለም። እንደ ኮንታ ልዩ ወረዳ መንግስት ነው።
ምርጫ ቦርድንም ሆነ ልዩ ወረዳውን ተጠቃሚ የሚያደርገው ምርጫው በተመሳሳይ ዕለትና መጀመሪያ በተያዘለት ሰኔ 14 2013 ዓ.ም ቢደረግ ነውም ብሏል።
እኛ በሰኔ 14 ላይ ከሀገራዊ ምርጫው ጋር አንድ ላይ ማካሄድ ብንችል በብዙ ነገር ተጠቃሚዎች ነን። አንደኛ ጉልበትን ነው ይቆጥባል፣ ጊዜን ይቆጥባል፣ ቁሳቁስ ስልጭን ይቆጥባል። በአንድ ድንጋይ ሁለት ወፍ ነው እንደ መምታት ነው የምንተጠቃሚ የምንሆነው። ስለዚህ ምርጫ ቦርዱን ውሳኔውን ማየት ቢችል እንደገና ቆም ብሎ ምናልባትም እንደ ኮንታ ህዝብና መንግስት ምንም አይነት ስጋት የለም፣ እኛ ኃላፊነት እንደ መንግስት እንወስዳለን፣ ቆም ብሎ ውሳኔውን ቢያይ ለእኛ በብዙ መልኩ ጥቅም እንጂ ጉዳት የለውም። አምሌ ወደ ባጉሜ አንድ ላይ ማኛ ከዛ ልጅ ወሳኔ አራት ወሳኔ አራት ብናካሄድ መንግስት ወሰን መስረታ የሚመጣበት ጊዜ ነው። ወደዛኛው ሄዶ ህዝብንም ዲስካሬጅ የሚያደርግ በጉጉት ሲጠብቅ የነበረውን አጠቃላይ አካባቢውን ማህበረሰብ ዲስካሬጅ የሚያደርግ ውሳኔ ከመሆን ወደኋላ ውሳኔው መለስ አድርጎ ማየት የሚችልበት እድል ቢኖር እጅግ በጣም መልካም ነው። የእኛንም ተነሳሽነት በጣም የሚያበረታታ ነው መሆነው።
የደቡብ ምዕራብ ኢትዮጵያ ውሳኔ ህዝብ ተራዝሟል የሚል ውሳኔን እንደማይቀበሉ ነው የገለጡት። የዳውሮ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ ፀሐይ ገሉ በኩላቸው ያለ በቂ ምክንያት መራዘሙ እንዳሳዘናቸው ገልጧል። የዞኑን ነባራዊ ሁኔታ ፈጽሞ ያላገናዘበም በሞራልም ሆነ በስነ ልቦና ተዘጋጀውን ህዝብ ቅሬታ ውስጥ ያስገባ ነው በማለትም ተናግሯል።
ምንም የምናውቀው ምክንያት የለም። ዱብዳ ነው። ምንም የሰማነውም የምናውቀውም አንዳችን ምክንያት የለንም። በአካባቢያችን የሚደረግ በህዝባችን ላይ የሚወሰን ውሳኔ በእኛ ላይ የሚወሰን ውሳኔ እንደ ዞን መንግስት ወደ ህዝብ ጆሮ ወይም ደግሞ ወደ ሚዲያ ከመውጣቱ በፊት እኛ የማወቅ መብቱም አለን ብለን እናስባለን። አለንም ደግሞ በጣም ትልቅ ቅሬታ የተሰማን እኔ ያው እንደ ህዝብ ምክር ቤት ያው የህዝብን ቅሬታ ነው የምገልጸው። ህዝባችን ባልታሰበ ጊዜ ያለ በቂ ምክንያት የደቡብ ምዕራብ ምርጫ ሪፈረንደም መራዘሙ አንደኛ ለህዝባችን ዱብዳ ነው። እኛም አናውቅም። ህዝባችን በነቂስ ወጥቶ ካርድ የወሰደበት ነገ ደግሞ ፓርቲውንም ሆነ የደቡብ ምዕራቡን ሪፈረንደም ምርጫ ለማካሄድ በነቂስ ወጥቶ ሊመርጥ እየተዘጋጀ የስነ ልቦና ዝግጅት ሁሉ ጨርሶ ቀኑን እየቆጠረ ባለበት በዚህ ሰዓት ባልታሰበ ጊዜ ያለ በቂ ምክንያት የመጣውን ምርጫ ቦርድ ውሳኔ አልተቀበለም ህዝባችን።
ጉዳዩን በድጋሚ በማጤን ውሳኔውን እንዲያሻሽልና ውሳኔ ህዝቡም ቀደም ሲል በተያዘለት ሰኔ 14 2013 ዓመተ ምህረት ከጠቅላላው ምርጫ ጋር እንዲካሄድ ማሳስቧል። ይህ ካልሆነ ግን የዳውሮ ዞን መንግስት ኃላፊዎችም ጨምሮ የዞኑ ህዝብ የማይቀበለው ውሳኔ ነው ሲሉ አስታውቀዋል። የደቡብ ምዕራብ ኢትዮጵያ ውሳኔ ህዝብ አስፈጻሚ ኮሚቴ ምክትል ሰብሳቢ አቶ ጸጋዬ ማሞ የምርጫ ቦርድ መግለጫ ውሳኔ ህዝብ ከሚያስተባብሩ አመራሮችና አካላት እውቅና ውጪ የተደረሰበት በጉዳዩ ላይም ውይይት ሳይደረግበት የተላለፈና እኛም በውል የማናውቀው ነው ብሏል። ብሔራዊ ምርጫ ቦርዱ በራሱና አሳማኝ ባልሆነ ምክንያት ውሳኔ ህዝቡን ማራዘሙ ተገቢ እንዳልሆነም ተናግሯል። ውሳኔው ከኛ ይልቅ ህዝቡን ቅር አሰኝቷል ያሉት አቶ ጸጋይ ግልጽነትም የጎደለው ነው ሲሉ ተችተዋል። የምርጫ ቦርድን ውሳኔ የገጠመውን ተቃውሞ በተመለከተ ከምርጫ ቦርድ ምላሽ ለማግኘት ያደረግነው ጥረት አልተሳካም። የደቡብ ምዕራብ ኢትዮጵያ ውሳኔ ህዝብ ከአጠቃላይ ምርጫ ጋር ሰኔ 14 ቀን ይካሄዳል ተብሎ የታቀደ ቢሆንም ውሳኔ ህዝቡ በሚከናወንባቸው ምርጫ ክልሎች የጸጥታ ችግር የተነሳ ድምጽ የማይሰጥባቸው ምርጫ ክልሎች መኖራቸው የውሳኔ ህዝቡን ሙሉነት ስለሚያጎድልና የሁሉንም መራጮች ምርጫ በትክክል መመዘን ስለማይቻል ህዝብ ውሳኔው ከሌሎች የምርጫ ክልሎች ጋር ጳጉሜ 1 2013 ዓመተ ምህረት ይከናወናል የሚል ውሳኔ ማሳለፉ ተዘግቧል። ሰኔ 14 2013 ዓመተ ምህረት ውሳኔ ህዝብ ለማካሄድ ሲጠባበቁ የነበሩት የዳውሮ፣ የከፋ፣ የቤንች ሸኮ፣ የምዕራብ ኦሞ፣ የሸካና የኮንታ ልዩ ወረዳዎች ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን እናመሰግናለን። አሁን ስለ ትግራይ ትምህርት ቤቶች ዘገባ አለን። በትግራይ ክልል መቀለ ከተማ ከአንድ ዓመት በላይ ተቋርጦ የነበረው የትምህርት ይዘት በዚህ ሳምንት መጀመሩን የክልሉ ትምህርት ቢሮ ገለጸ። የመቀለ ዘጋቢያችን ሙልጌታ ጽብሃ በበኩሉ ተዘዋውሮ ያያቸው ትምህርት ቤቶች ትምህርት ሳይጀምሩ እንዳገኛቸው ገልጿል። ሙልጌታ ዝርዝር ዘገባ ልኮልናል።
በትግራይ ክልል ትምህርት በኮሮና ቫይረስ ምክንያት ባለፈው ዓመት ነበር የተቋረጠው። በዚህ ዓመትም ባለፈው ጥቅምት ወር ጀምሮ በክልሉ በተፈጠረ ጦርነት የመማር ማስተማሩ ሂደት ሳይጀመር አንድ ዓመት ከሶስት ወር አልፎታል። በዚህ ሳምንት ከሰኞ ጀምሮ በመቀለ ከተማ የሚገኙ ትምህርት ቤቶች ትምህርት መጀመራቸው የክልሉ ትምህርት ቢሮ ገልጿል። የቢሮው ምክትል ኃላፊ ኢንጂነር አስቴር ይትባረክ ሁሉም ትምህርት ቤቶች ለትምህርት ተዘጋጅተው ተከፍተዋል ብለዋል።
በመቀሌ ባሁኑ ላይ ጀምሩ ብለን መምሪያ ስናወርድ ግን በመቀሌ ላይ በሙሉ ከቁምበት 30 ላይ ያየነው ከሁለት ቀን በፊት ትምህርት ቤቱ ሁሉ ተከፍቷል። በቃ የግልም ያሉ ትምህርት ቤቶች የመንግስትም ከፍተው ነው ያሉት። ትምህርት ቤት ተከፈተ ሲባል አሁን ልጆቹ ለአመታት ነው የራቁት። እንደገና ተማማለ ይቀውሳል። ይሄንን ክራይሲስ ያለ ትምርት ተጀመረ ሲባል እየተንጠባጠበ ነው የሚመጣው። ባለድርሻ አካል ስለሆነ ትምርት ቤት ክፈት ሲባል መክፈት አለበት። ከፍቶ የሚያስፈልገውን ነገር አስተማሪዎቹ አዘጋጅተው ተማሪ መጠበቅ አለበት። ተማሪ መምጣት ግን ለዛ ነው ተማሪዎች ተበትነዋል ያልኩ። ከተበተኑበት እስከሚመጡ ድረስ መንጠባጠብ አለ ይታያል። ይሄ ደግሞ በዚህ ችግር ብቻ እንኳን ይሄንን ቢገጥም በማንኛውም በሰላማዊ ጊዜ ከአመት በዓል ወይም እንደገና አንድ ሴሚስተር ተምሮ ብሬክ ሲኖር ተማሪዎች ግቡ ሲባል የመንጠባጠብ መልክ ይታያል። በተለይ ከክረምት ወደ ትምህርት ቤት ስትገባ መስከረም አንድ ወር ሙሉ እየተንጠባጠበ ተማሪ የሚገባው የተማሪ ማነስ አለ። ይሄ ፋክት ነው። አምስት ትምህርት ቤት ያገኘኋቸው አሉ፣ 10 ትምህርት ቤት፣ 7 ትምህርት ቤት፣ 7 ልጆች፣ 7 ተማሪዎች ያገኙታል። ይሄንን የመንጠባጠብ አለ። ትምህርት የለም ብለን ግን መደምደም አንችልም። ደግሞ አንድም ልጅም ቢሆን እኛ ማስተማር ነው የምንችለው። ምክንያቱም አንድ ልጅ መማር ማለት 10,000 ሰው ማደራጀት ማለት ነው።
በመቀለ ከተማ በሚገኙ ቅሳነት፣ ገረብጸዶ፣ ማይወይኒ የተባሉ አንደኛ ደረጃ ትምህርት ቤቶችና ሀድነት የተባለ ሁለተኛ ደረጃ ትምህርት ቤት የትምህርት መጀመርን ለመታዘብ ተዘዋውሬ ያየሁ ሲሆን በክልሉ በጦርነቱ ምክንያት ተፈናቃዮች ተጠልለውባቸው ነው ያገኘኋቸው። አጼ ዮሐንስ የመሰናዶ ትምህርት ቤት ደግሞ የወታደሮች ካምፕ ሆኖ ሲያገለግል ቆይቶ ኮምፒውተሮቹና የፕላዝማ ቴሌቪዥኖች ተዘርፈውና ተሰባብረው ነው ያገኘሁት። ትምህርት ይጀምራል በመባሉ ደግሞ መማሪያ ክፍሎች ለም ተቀብተዋል። ስለ ትምህርት ቤቶች መዘረፍና የተፈናቃይ ማቆያ መሆናቸውን አስመልክቶ ምክትል ቢሮ ኃላፊዋ በመቀለ ከተማ 24 ትምህርት ቤቶች የተፈናቃይ ማዕከላት መሆናቸው ገልጸው 26 የመንግስትና ከ50 በላይ ደግሞ የግል ትምህርት ቤቶች ግን የመማር ማስተማር ሂደቱ ሊቀጥሉ የሚችሉበት ሁኔታ አለ ብለዋል።
በዛ በደረሰው ችግር በሌብነት የተዘረፉ ትምህርት ቤቶች ይኖራሉ አሉ። በእኛ በዳሰሳ ያደረግነው ጥናቶችንም አሉ። ይሄ ነገር ማለት ግን ትምርት አይስከፍትም ማለት አይደለም። ወይም እንደገና መጠለያ አይዲፒ ገብተውበታል። እነዛ የተፈናቀሉም ያው በዛ በችግሩ የመጣ ሰበብ ነው ከሞቀ ቤታቸው ወጥተው በብርድና በፀሐይ የሚሰቃዩት ያሉት። ግን ለነሱ መንግስት ሸልተር ሰጥቶ ያው ማለቅ ነበረበት አንዳንድ ነገሮችን ነው ወደኋላ ያያለን እንጂ በዚህ ሳምንት አሁን አልቆ ይጨረሳል ተብሎ ወደዛ ሞቪ ያደርጋሉ። ይሄንን ነገር እንኳን ባያደርጉ ትምርት እስከሆነ ድረስ ሰፊ መሬቶች ስላለዛ ትምርት ቤት ላይ ሸልተርም ቢሆን አድርገን እናስተምራለን።
በትግራይ ክልል ከሚገኙ ትምርት ቤቶች ከአራቱ አንዱ ወድመዋልና ተዘርፏል የሚል ሪፖርት ሂማን ራይትስ ዎች በቅርቡ ያወጣው መረጃ ያሳያል። ኢንጂነር አስቴር ቢሮአቸው የደረሰው ውድመትና ዝርፊያ አስመልክቶ ዳሰሳ ማካሄዱ ገልጸው ለጥገና ስራ የፌደራሉ መንግስት 85 ሚሊዮን ብር መመደቡ ገልጸዋል።
ቶች ያላቸው ጎድሎ ያሟላል። ልጆች ግን ወደ ትምህርት ቤት ገብተው ይቀጥሉ። ምክንያቱም ይሄ ፈረሰብን ይሄ አነሰብን እያለ የደረሰብን ችግር በውስጣችን ይዘን ግን ማለፍ እንችላለን ነው። በቃ ማለፍ እንችላለን። አልደረሰብንም ሳይሆን ከነጭንቀታችን ወደ ጥሩ ነገር ማለፍ እንችላለን። ልጆችን ማሻገር እንችላለን። ባለው ነገር ያሟላን ማሻገር እንችላለን። ዝም ማለት የለብንም ነው እንጂ ከግጭት የሚመጣው ነገር ብዙ ነገር ወድሟል፣ ብዙ ነገር ደርሶብናል።
ከመቀለ ከተማ ውጭ በክልሉ ደቡብ ምስራቃዊ ዞንና ማዕከላዊ ዞን አፎሮ ወረዳ ትምህርት ለመጀመር ምዝገባ የጀመሩ ትምህርት ቤቶች አሉ ብለዋል ኢንጂነር አስቴር። ለአሜሪካ ድምጽ ሙልጌታ ጽባህ መቀለ።
ሙልጌታን እናመሰግናለን። አሁን ደግሞ ስለ ትግራይ ሰብአዊ ቀውስ። ኢትዮጵያ ስትራብ ዓለም አቀፍ ማህበረሰብ በዝምታ መመልከት የለበትም ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ተናገሩ። አምባሳደሯ ይህን ያሉት የዩናይትድ ስቴትስ እና የአውሮፓ ህብረት በኢትዮጵያ ትግራይ ክልል እየተባባሰ በሄደው ሰብአዊ ቀውስ ዙሪያ ለመወያየት በድረገጽ አማካኝነት ባካሄዱ ስብሰባ ላይ መሆኑን ስብሰባውን የተከታተለችው የአሜሪካ ድምፅ ዘጋቢ ማርግሬት ባሸር ተናግራለች። ማርግሬትን ያነጋገራት የዓለም አቀፍ እትም ዘጋቢያችን ስቲቭ ሚለር ነው። ስመኝሽ የቆየ ታቀርበዋለች።
በድረ ገጽ ላይ በተደረገው ስብሰባ ላይ ንግግር ያደረጉት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ የመንግስታት ድርጅቱ የጸጥታው ምክር ቤት በኢትዮጵያ ባለው ሁኔታ ዙሪያ ዝምታን በመምረጣቸው ንዴታቸውን መግለጻቸውን ስብሰባውን የተከታተለችው ዘጋቢያችን ማርግሬት ባሽር ተናግራለች።
Had a handful of private meetings. They put out a statement or two.
በእጅ የሚቆጠሩ ዝግ ስብሰባዎችን አካሂደዋል።
መግለጫዎችንም አውጥተዋል። ነገር ግን ትልቅ ሰው ሰራሽ አደጋ ሊሆን የተቃረበውን አደጋ ለመቀልበስ ግጭቱን ለማስቆምና ሰብአዊ እርዳታ ሰራተኞች በአካባቢው ተገኝተው ስራቸውን ለመስራት እንዲችሉ ለማድረግ ግፊት ለማድረግ የሚያስችላቸውን መሳሪያዎች አልተጠቀሙም።
የስብሰባውን ሂደት በተመለከተ ለባሽር ጥያቄዎችን ያቀረበላት የዓለም አቀፍ ጉዳዮች ዘጋቢ ስቲቭ ሚለር የዓለም ምግብ ድርጅት ከስብሰባው በፊት ባወጣው ቪዲዮ የድርጅቱ የፕሮግራም ክንዋኔ ኃላፊ የሆኑት ማሪያ ሳንታ በትግራይ ክልል ግጭቱ ከመጀመሩ በፊትም በተለያዩ ሁኔታዎች መጎዳቷን ማስረዳታቸውን ያነሳል።
We had the desert locusts this past year, hailstorms.
የበረሃም በጣ መንጋ በተወሰኑ በድርቅ ተጠቅተው የነበሩ የክልሉ ቦታዎች ላይ ጉዳት አድርሰው ነበር። ያ ማለት አካባቢው ቀደም ብሎም አደጋ ነበረበት ማለት ነው። አሁን ደግሞ በግጭቱ ጤና ተቋማት ላይ በደረሰው ያገልግሎት መቋረጥ በብዙ አካባቢዎች ላይ የገበያ ስርጭት በመቋረጡ በማዳበሪያና በዘረጥረት ምክንያት ወይም በደህንነት ችግር ምክንያት እርሻ ባላከናወኑ ሰዎች ወደ ቀድሞ ኑሮ ቸው ተመልሰው ህይወታቸውን መደጎም እስኪችሉ የሰባዊ እርዳታ የሚያስፈልጋቸው ሰዎች ቁጥር እየጨመረ ይሄዳል።
ሚለር ይህን በተመለከተ በስብሰባው ላይ የተነሳ ነገር አለ ወይ ሲል ባሽርን ይጠይቃት ሲሆን ባሽር አሁን ያለው ሁኔታ በጣም አስደንጋጭ መሆኑን በመግለጽ በአሁኑ ሰዓት 350 ሺህ ሰዎች በትግራይ ውስጥ ለረሃብ አደጋ መጋለጣቸውን ጠቅሳለች።
And it's not just in Tigray. The humanitarians were clear about saying that
በትግራይ ብቻ አይደለም የሰብአዊ እርዳታ ሰጪዎች በግልጽ እንደሚናገሩት በአፋር በአማራና በመላው ኢትዮጵያ በጣም አሳሳቢ ሁኔታዎች አሉ። ምክንያቱም የዓለም የምግብ ፕሮግራም ኃላፊዋ እንደተናገሩት በአንበጣ በድርቅና በመሳሰሉት ችግር ምክንያት በመላው ኢትዮጵያ የምግብ እጥረት ውስጥ ያሉ 16 ሚሊዮን ሰዎች አሉ።
በስብሰባው ላይ ሊወሰዱ ስለታሰቡ እርምጃዎች ተነስተው እንደሆን ለቀረበላት ጥያቄ ባሽር ስትመልስ የእርዳታ ሰጪ ድርጅት ተወካዮች የተኩስ አቁም ስምምነት እንዲኖርና በጣም ገጠር የሆኑ ቦታዎች ውስጥ የሚኖሩ ሰዎች ጋር እርዳታ ለማድረስ እንዲቻል መጠየቃቸውን፣ የእርዳታ ስራውን ለማከናወንም ትልቅ የገንዘብ እርዳታ መጠየቃቸውንም ተናግራለች። ለአሜሪካ ድምጽ ዘገባ ስምኝሽ የቆየ ዋሽንግተን ዲሲ።
ስምንሽን እናመሰግናለን። አሁን ምርጫ ነክ ዝግጅት ይቀርባል። ኢትዮጵያ 6ኛውን አገራዊ ምርጫ ለማካሄድ በዝግጅት ላይ ትገኛለች። በአንድ በኩል ይሄንን ዲሞክራሲያዊ ክንውን ለማሳካት እየሰራች ያለችው በተለያዩ ፈተናዎች ውስጥ እያለፈች መሆኗ ይታያል። የዚች አገር ዜጎች ተስፋና ስጋቶች ምንድናቸው? የአሜሪካ ድምጽ ሬዲዮ ዘጋቢዎች በተለያዩ አካባቢዎች የሚኖሩ በተለያዩ ሙያዎች ላይ የተሰማሩ ሰዎችን አነጋግረው ሐሳቦች በተከታታይ እየተስተናገዱ ነው። ለሁሉም መላሾች የቀረቡላቸው ተመሳሳይ ጥያቄዎች፣ ለርሶ ኢትዮጵያዊ መሆን ማለት ምን ማለት ነው? የዕለት ፈተናዎቹ ምንድናቸው? በሁለት ዓመታት ውስጥ አገሮ የት ደርሳ ማየት ፈልጋሉ? ችግሮቻቸውን ለመፍታት መንግስት ምን ማድረግ የሚችል ይመስሎታል? አገሮ ስላለችበት ሁኔታ የማይወዱት ምንድነው? ጠቅላይ ሚኒስትር ቢሆኑ የመጀመሪያው ውሳኔው ምን ይሆናል? የፖለቲካ መሪዎች ሊኖሯቸው የሚገባ በጎ ጎኖች ምንድናቸው ይላሉ የሚሉ ነበሩ። በዛሬው ክፍል ዓለም ፍስሐ ከመቀለ ላይ ያነጋገራቸው ሰው ሐሳብ ነው።
የማነ ገብረመድህን ባላለሁ እድሜ 44 ነው። የምሰራው ስራ ደግሞ እዚህ መቀሌ ሆኖ በእንጨትና ብረታ ብረት ስራ መስክ ነው የምሰራው። ኢትዮጵያዊነት ለኔ እንደ ድሮ ክብሬ ነበር ብዬ የማስበው። አሁን ሳይው ግን አባቶቻችን በማወቅም ባለማወቅም ለጥፈው ለጣጥፈው የሰሯት የድሪቶ ታሪክ ኢትዮጵያ ነው። እያያችሁት ነው እየተፈጠረ ያለውን ነገር። ኢትዮጵያዊ አይደለህም እየተባልኩኝ እኔ ኢትዮጵያዊ ነኝ ማለት ራሱ ስለሚከብድ ኢትዮጵያዊነት ለኔ ምንም አይደለም። የየዕለት ፈተናዎች የዛሬ ሰላም ማጣት ነው። ሰላም በሌለበት ሁኔታ ደግሞ በሰላም ወደ ስራ ገብተ በሰላም የምትጋባበት ምንም የምታረጋግበት መንገድ የለም። በስጋት ነው የምትኖረው። ስራ ደግሞ አሁን ሰዓት ምን ይሰራ ብለ ነው። ድሮ ብዙ ሰራተኛ ይዘን ስንሰራ የነበረው አሁን እንደምታየው አንድ ሰው ይዘን ነው የምንሰራው። ስራም የለም። እንዴ ነው የዛሬ ፈተና? በዚህ ሁለት አመት እኔ ምመኘው ሞዳትን ትግራይ ነጻነቷን አረጋግጣ የራስዋን መብት በራስዋ መወሰን ይችላል ታላቋን ትግራይ የምትባል ሀገር ማየት ፈልጋለሁ። ይሄን ስል ግን ኢትዮጵያ እንደ ጎረቤት ሀገር ሰላማን ተጠብቆ ደግሞ ቆንጆ ጎረቤት ጥሩ ጎረቤት ሆነን መኖር ምመኘው እንዴ እንድንሆን ምመኛለሁ። የኢትዮጵያ መንግስት ለሰላም ድርድርም ተኩስ ለማቆምም ዝግጅት ካልሆነ ድረስ ምንም ችግርን ይፈታልኛል ብዬ ተስፋ ያለኝ አገሬ ትግራይ ያለችበት ሁኔታ የማልወደውና ማስጠላኝ ሰላም አለመኖሩ ነው። በሄድክበት ጦርነት ያለው ሰው እየተፈናቀለ ነው። ሴቶች እየተደፈሩ ነው። ህፃናት እየሞቱ ነው። ይሄ ነገር በጣም ያስጠላል። ይሄ ነገር በጣም አልወደው። ይሄን አልኩ እንጂ ኢትዮጵያ ራሱ ከትግራይ የባሰ ስለሆነ ነው እንጂ ኢትዮጵያም እንደዛ ነው። እና ይሄን ነገር በጣም የሚያስጠላኝ የማልወደው ነገር ነው። እኔ የኢትዮጵያ ጠቅላይ ሚኒስትር ብሆን የመጀመሪያ ውሳኔ በስርዓትና በህግ በመከተል የራስን እድል በራስን በመወሰን የሚለውን ህግ በትግራይ የጠየቁትን በተግባር ማዋል ነበር እስራኤል። ሌሎችም ካሉ እንደዚሁ። የፖለቲካ መሪዎች ሊኖራቸው የሚገባ ነገር ለህገ መንግስቱ መገዛት፣ ህዝባዊነት ሊኖራቸው ይገባል፣ ታማኝነት ሊኖራቸው ይገባል። ይህን ካደረጉ ነገሮች ሁሉ ሊስተካከሉ ይችላሉ ብዬ አስባለሁ።
አድማጮች፣ ዜና ይህ ፕሮግራም የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አሁን ይህ ፕሮግራም ማስታወቂያ።
የአሜሪካ ድምጽና አህዱ ራዲዮና ቴሌቪዥን በመተባበር በመጪው የኢትዮጵያ ብሔራዊ ምርጫ ላይ የሚፎካከሩ ፓርቲዎችን የክርክር መድረኮች እያዘጋጁ ይገኛሉ። የተከታዩ ክርክር ርዕስ መጪው ምርጫና ኢትዮጵያውያን በዲያስፖራ የሚል ነው። ገዢውን ፓርቲ ጨምሮ ለተፎካካሪዎቹ ፓርቲዎች ጥያቄዎች አሉ። በጊዜና በይዘት የተመጠኑ ከአንድ እስከ ሁለት ደቂቃም ሊሆኑ ይችላሉ። ጥያቄዎቹን ለአሜሪካ ድምጽ ወይንም ለአህዱ ራዲዮና ቴሌቪዥን በድምጽ፣ በጽሁፍ፣ በቪዲዮ፣ በስልክ፣ በዋትስአፕ እንዲሁም በፌስቡክ አድራሻዎቻችንና ገጾች ቻችን እስከ ፊታችን ቅዳሜ ሰኔ 5 2013 ዓመተ ምህረት ድረስ ልትልኩልን ትችላላችሁ። ጥያቄዎቻችሁን፣ ፍላጎቶቻችሁን፣ ስጋቶቻችሁን ለተፎካካሪዎቹ ፓርቲዎች ተከራካሪዎች እናቀርብላችኋለን። ዝርዝር አድራሻዎቻችንን voanews.com ወይንም ደግሞ ahaduradio.com ገብታችሁ ማግኘት ትችላላችሁ። የአሜሪካ ድምጽና አሃዱ ራዲዮና ቴሌቪዥን።
የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የተከበራችሁ አድማጮች፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ከኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ስለ ንግድና መዋዕለ ንዋይ የተቀናበረ ዝግጅት ይቀርባል። የዩናይትድ ስቴትስ አምባሳደር ፍጹም አረጋና የዩናይትድ ስቴትስ የቀድሞ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር አምባሳደር ቲቦር ናጅ ኢትዮጵያ ውስጥ ስላለ የሥራና ኢንቨስትመንት እድሎች በሚመለከት በተካሄደ መድረክ ላይ ገለጻ አድርገዋል። በዓለም አቀፍ የንግድ ማዕከልና በኢትዮጵያ ኤምባሲ አዘጋጅነት ባለፈው ረቡዕ በተካሄደው በዚህ ውይይት ላይ የዩናይትድ ስቴትስ ኩባንያዎችን ቀልብ ሊስቡ ስለሚችሉ የሥራና ኢንቨስትመንት እድሎች ገለጻ ተደርጓል። በንግድና ምጣኔ ሀብት ላይ የሚያተኩሩ ሥራዎች ለወጣቶች የተሻለ እድል መፍጠር እንደሚችሉ ሐሳብ ቀርቧል። ውይይቱን የተከታተለችው ጽዮን ግርማ ዘገባ አድርሳናለች።
ረቡ ሰኔ 2013 ዓመተ ምህረት በኢንተርኔት አማካኝነት በተካሄደውና በሁለቱ አምባሳደሮች ገለጻ በቀረበበት በዚህ ውይይት ላይ ኢትዮጵያ በ110 ሚሊዮን የህዝብ ቁጥሯ ከአፍሪካ ሁለተኛው ሀገር መሆኗን የገለጹት አምባሳደር ፍጹም አረጋ የኮሮና ቫይረስ ወረርሽኝ ከመከሰቱ አስቀድሞ በፊት ደግሞ የምጣኔ ሀብት እድገታቸው በፍጥነት እያደጉ ከሚገኙ የአፍሪካ ሀገሮች አንዷ እንደሆነች ተናግረዋል። ይህ እድገትም ላለፉት 2-10 ዓመታት የዘለቀ እንደነበር አስታውሰዋል። እድገቱ እንደ አየር መንገድና የባቡር ግንባታ፣ የካርጎ እንዲሁም የአየር መንገድ ግንባታዎች፣ ኢንዱስትሪያል ፓርኮችን በመሳሰሉ ከፍተኛ የመሰረተ ልማት ኢንቨስትመንቶች የተደገፈ እንደነበር ገልጸው እንዲህ ያሉ ዘርፎች ደግሞ ለኢንዱስትሪ ልማትና ለከተሞች መስፋፋት መነሻ ናቸው ብለው እንደሚያምኑ ጠቁመዋል። 80 በመቶ የተጠናቀቀውን የህዳሴ ግድብን ጨምሮ ኢትዮጵያ ከፍተኛ የሆነ የኃይል አመንጭ ስራዎችን እየሰራች መሆኗንም ገልጸው ይህ ግድብ ሲጠናቀቅ በቀጥታም ሆነ በተዘዋዋሪ መንገድ ለ16 ሚሊዮን ህዝብ የኃይል አቅርቦት እንደሚያመርት ተናግረዋል።
So you can imagine the effect that the general economy will benefit, the total GDP growth that will be coming out of
የህዳሴ ግድቡ በረጅም ጊዜ የሚመጣው እድገት በሀገሪቱ ጠቅላላ የሀብት ድምር ላይ በሚያመጣው ተጽዕኖ ለኢኮኖሚው የሚያመጣውን ጥቅም መገመት ይቻላል። በአንድ ወቅት የዓለም ባንክ ባስቀመጠው ግምት ለሀገር ውስጥ ኢኮኖሚ ከሚኖረው ጥቅም ባሻገር ኢትዮጵያ ኃይልን ለውጭ ሀገሮች በመሸጥ 1 ቢሊዮን የአሜሪካ ዶላር ልታገኝ ትችላለች ብሎ ነበር። ይሄ በአፍሪካ በጣም ትልቁ ወደ ውጭ የሚላክ የኃይል ምንጭ ነው። በዚህ ደግሞ ምን ያክል ፋብሪካዎችና የንግድ ተቋማት አቅርቦታቸውን አስተማማኝ ማድረግ እንደሚችሉ መገመት ይቻላል።
በተጨማሪም የግልና የውጭ ባለሀብቶችን የሚያበረታቱ የህግ ማሻሻያዎች መደረጋቸውን አምባሳደሩ ጠቁመው ለረጅም ጊዜ ማለቆ ሆነው የቆዩ ለአልሚ ባለሀብቶች እንቅፋት የነበሩ የንግድ ህጎችና አንቀጾች ላይ ማስተካከያዎች መደረጋቸውን ተናግረዋል። እንደ ቴሌኮሙኒኬሽን ያሉ ሴክተሮች ላይ የውጭ ኩባንያዎች እንዲገቡና በከፊል ወደ ግል እንዲዛወሩ የቀረቡት ሐሳቦች ከውጭ ኩባንያዎች ጋር ለሚደረጉ የንግድ ትስስሮች እጅግ ጠቃሚ መሆናቸውንም ተናግረዋል። በንግግራቸው ማጠቃለያም
you know, like to assure you that Ethiopia is determined to bring sustainable peace, establishing economic development to the country.
ኢትዮጵያ በሀገሪቱና በቀጠናው አስተማማኝ ሰላም ለማረጋገጥና ዘላቂ የሆኑ ኢኮኖሚያዊ ልማት ለመመስረት ቆርጣ ተነስታለች። በቅርቡ የተወሰዱት እርምጃዎችና የኢኮኖሚ ማሻሻያዎች የበለጠ ተወዳዳሪና የኢንቨስትመንት መዳረሻ እንደሚያድርጓት ለንግድና ኢንቨስትመንት አዲስ ግፊት እንደሚፈጥር እምነት አለኝ። ይሄ ደግሞ ለዩናይትድ ስቴትስ የንግድ ተቋማት አዲስና ያልታየ የንግድ ስራ እድል እንደሚፈጥር ተማመናለሁ። እናም ሁላችሁም ይህንን እድል እንድትመረምሩት እጋብዛችኋለሁ።
በዓለም ላይ ከሚወዷቸው አገሮች አንዷ ስለሆነችው ኢትዮጵያ የንግድና የኢንቨስትመንት መጨመር መናገር መቻላቸው እንዳስደሰታቸው የገለጹት የዩናይትድ ስቴትስ የቀድሞ አፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር አምባሳደር ቲቦር ናሽ ኢትዮጵያ ከሳሐራ በታች ካሉ የአፍሪካ ሀገራት የተለየች ናት ብለዋል።
Ethiopia is different in another way because in many African countries you can have
ኢትዮጵያ በሌላ መንገድ ትለያለች። ምክንያቱም በብዙ የአፍሪካ ሀገራት ላይ ላይውን ሰላም ይኖርና ብዙም ውስጥ ሳይገባ ሁከትና ብጥብጥ ይኖራል። የኢትዮጵያ ከዚህ ተቃራኒ ነው። በኢትዮጵያ ላይ ላይውን ብጥብጥ ይኖርና ከታች ግን እጅግ ጠንካራና የዘለቀ ትስስር አለ። እዚህ ያለው ሰው አሁን ከኢትዮጵያ እየወጣ ስላለው መጥፎ ዜና እንደሚያውቅ እርግጠኛ ነኝ። እሱን ከመጥቀስ ወደ ኋላ አልልም። ነገር ግን አንድ መተውስ ያለበት ነገር አሁን እየሆኑ ያሉት አብዛኞቹ ነገሮች ከዚህ ቀደም ከነበሩት የከሸፉ የፖለቲካና ኢኮኖሚ ፖሊሲዎች የመጡ ውጤቶች ናቸው።
ይህን ሁኔታ ልክ በድስት ተከርኖ ሲፈላ ከቆየ ውሃ ጋር ነው የማነጻጽረው ያሉት አምባሳደር ቲቦር ናሽ አሁን የኢትዮጵያ መንግስት ክዳኑን በመክፈት የተወሰነውን እንፋሎት እንዲወጣ ለማድረግ እየሞከረ ነው። ነገር ግን ሁሌም ባንዴ አይወጣም፣ እጅግ በጣም አስቸጋሪ ስራ ነው ያሉት አምባሳደር ቲቦር ናሽ አያይዘውም እኛ ኢትዮጵያ ሁኔታውን መቆጣጥ እንድትችል ምኞት አለን ካሉ በኋላ ቀደም ባለጋ ንግግር ውስጥ ሁኔታዎች ይስተካከላሉ በሚል የተጠቀሰውን በማስታወስ አምባሳደሩ እንዳሉትም በቁጥጥር ስር ይውላል ብለን ተስፋ እናደርጋለን ብለዋል። ኢትዮጵያ አሁን አለችበት ያሉትን ሲናገሩም
The fact is that Ethiopia is taking a 180 degree turn
እነሱ ምንድነው ኢትዮጵያ አሁን በፖለቲካና በኢኮኖሚ ፖሊሲዎቿ 180 ዲግሪ የዞረ ትልቅ ለውጥ አድርጋለች። አሁን ያለው መንግስት ከመቼውም ጊዜ የተሻለ ንጻ የፖለቲካ ስርዓት ማራመድ ይፈልጋል። በኢኮኖሚው በኩል ደግሞ መንግስት አሁን ሙሉ ለሙሉ በመንግስት ቁጥጥር ስር ያለውን ስርዓት ገበያ መር ሆኖ እንዲቀየር ይፈልጋል።
የኢትዮጵያና የዩናይትድ ስቴትስ ኩባንያዎች የንግድ ትስስር ለኢትዮጵያ ይፈጥራል ያሉትን እድል ሲያስረዱም
Ethiopia is experiencing what I term a youth tsunami.
ኢትዮጵያ ሁን እኔ የውጣት ማዕበል ብዬ የምጠራው ሁኔታ ውስጥ ያለፈች ነው። እነዚህ በሚሊዮኖች የሚቆጠሩ ከ30 አመት በታች የሆኑ ወጣቶች ደግሞ ተስፋ የቆረጡ ስራ ፈላጊዎች ናቸው። ለኢትዮጵያ የወደፊት ስኬት ዋና ቁልፉ ያ ነው። ለኢትዮጵያ ወጣት ስራ የሚያስገኘው ደግሞ የምዕራብ ሀገራት የመዋለ ንዋያቸውን ወደ ኢትዮጵያ ማፍሰሳቸው ነው ብዬ ከልብ አምናለሁ። ምክንያቱም ካለ ልምድ የምዕራብ ሀገራት ድርጅቶች ብዙ መልካም ነገሮች አሏቸው። ቴክኖሎጂ ያስተላልፋሉ፣ ያሰለጥናሉ፣ በግቡ ስራ ይሰሩም፣ አካባቢውን ያከብራሉና ሰራተኞቻቸውን በጾታና በብሔር ሳይለዩ እኩል ይመለከታሉ። በዚያ መልኩ ነው ኢትዮጵያን ወደፊት ማራመድ የሚቻለው።
አምባሳደር ቲቦር ናሽ ፎረሙ ላይ ባደረጉት የማጠቃለያ ንግግራቸው
Then of course the most immediate current problem is the humanitarian emergency in northern Ethiopia.
በርግጥ ዋናው አጣዳፊ ችግር በሰሜን ኢትዮጵያ ትግራይ ክልል ያለው አስቸኳይ የሰብአዊ ቀውስ ነው። እጅግ ልብ የሚሰብር ሁኔታ ነው፣ ግን ቶሎ ይፈታል ብዬ ከልብ አምናለሁ። በርግጥ ከግጭቱ በኋላ በጣም ጥንቃቄ የሞላ አመራር ያስፈልጋል። አገር አቀፍ የሆነ የአመራር ብቃትና ድንቅ የብሔራዊ እርቅ ጥበብ ይጠይቃል። ግን ቀደም እንዳልኩት እኔ በኢትዮጵያ አምናለሁ እና ሀገሪቱ ያንን የማድረግ አቅም አላት ብዬ አምናለሁ። ከዚህ ቀደምም አስቸጋሪና አሳዛኝ ሁኔታዎች ገጥመው ያውቃሉ እና ከዚህ እንደሚወጡ ምንም ጥርጥር የለኝም። ስለዚህ ዋናው ነገር ምንድነው? ኢትዮጵያ ለብዙ ሺህ ዓመታት ኖራለች፣ ከዚህ በኋላም ለተጨማሪ ብዙ ሺህ ዓመታት ትኖራለች።
በዚህ ቴክሳስ በሚገኘው ባለም አቀፍ የንግድ ማዕከልና በኢትዮጵያ ኤምባሲ አዘጋጅነት በተሰናዳው የኢንተርኔት ላይ ውይይት ላይ የተለያዩ ጥያቄዎች ተነስተው ምላሽ ተሰጥቶባቸዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
አድማጮች፣ በዋሽንግተን ዲሲና አካባቢዋ ነዋሪ የሆኑ የኦሮሞ ማህበረሰብ አባላት ትላንት በውጭ ጉዳይ መስሪያ ቤቱና በአሜሪካ ድምጽ ፊት ለፊት ሰልፎች አድርገዋል። ሰልፈኞቹ ኢትዮጵያ ውስጥ እየተካሄዱ ነው ያሉትን የሰብአዊ መብት ጥሰት ያወገዙ ሲሆን በአሜሪካ ድምጽ ሬዲዮ ላይ ያላቸውን ቅሬታ አሰምተዋል። የአፍሪካ ቀንድ አገልግሎት በተዛባ መረጃ ከሰዋል። የአሜሪካ ድምጽ አመራር ክሱን እንደሚመረምር አስታውቋል። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ እንዲሁም የአሜሪካ ድምጽ የሰጧቸውን ምላሾች ያካተተውን ሙሉ ዘገባ በነገው ምሽት ይዘን እንመለሳለን።
Let's go crush me for a while.
ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። ፕሮግራሙ አስተባባሪ ንጉሱ ታመሬ ነው። አባዮ ካሳ ደግሞ የዌብና የማህበራዊ ሚዲያ ፕሮዲሰር ናት። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳኝ ፍሳዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ በደህና ቆዩን።